The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሁን በጣም የሚያስገርመውና በጣም እኛን
አቶ አበባው መሃሪ የመኢአድ ፕሬዝዳንት ናቸው። በመጽሔቱ ክፍለ ጊዜ ይመለሳሉ።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው።
የዛሬ ረቡዕ ሐምሌ 15 ቀን 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን። ቴሌላይምበክ ፕሮግራሙን ይመራልናል።
ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
የኬንያና የሶማሊያ ወታደሮች ጌዴኦ ክልል ውስጥ ወደምትገኘውና የአልሻባብ ዋና ይዞታ ወደሆነችው ባድሂር ከተማ መግባታቸውን ነዋሪዎች እንዲሁም ባለሥልጣናት አስታወቁ። የኬንያን ወታደሮች አጅበው የሄዱት የሶማሊያ ኃይሎች ዋና አዛዥ ጄኔራል አባስ ኢብራሂም ጉሬ ለቪኦኤ ሶማሊኛ አገልግሎት በሰጡት ቃል የሶማሊያ ወታደሮች ወደ ተጠቀሰችው ከተማ የገቡት ዛሬ ረቡዕ ማምሻው ላይ መሆኑን ተናግረዋል። በወቅቱ የደረሰ ግጭት ወይም ጉዳት አለመኖሩንም ተመልክቷል። ጄኔራል ጉሬ ሲናገሩም ከተማይቱን ሙሉ በሙሉ ለመቆጣጠር እስከ ነገ ጠዋት ድረስ ጊዜ ይፈጃል ብለዋል። አንዳንድ የአልሻባብ ርዝራዦች አሁንም ከተማይቱ ውስጥ ሊኖሩ እንደሚችሉ ጄኔራሉ አልሸሸጉም። የኬንያና የሶማሊያ ወታደሮች የከተማዋን መንገዶች እየተቆጣጠሩ ባሉበት ሰዓት ከከተማዋ የሚወጡት የአልሻባብ ተዋጊዎች ደግሞ ወደ ማዕከላዊ ጁባ ክልል መሸሻቸው ታውቋል። አልሻባብ ከተማዋን ለመጀመሪያ ጊዜ የተቆጣጠረው እንደ አውሮፓ ዘመን አቆጣጠር በ2007 ነበር። በኢትዮጵያ ወታደሮች የተወሰደ ሁለተኛ የማጥቃት እርምጃ እስከ ባድሄር ዳርቻ መድረሱም ተገልጧል።
ትላንት በቡሩንዲ የተካሄደውን አወዛጋቢ የብሔራዊ ምርጫ ውጤት ዓለም አቀፉ ማኅበረሰብ እንዳይቀበል ሲሉ የቀድሞው የአገሪቱ መሪ ጥሪ አቅርበዋል። ፕሬዚደንት ፒየር ክሩንዚዛ አገሪቱን ለሶስተኛ ዙር የሥልጣን ዘመን በእጩነት ቀርበው መወዳደር አይችሉም የሚለውን ተቃውሞ ቸል ብለው ከቀረቡበት የትላንቱ ምርጫ ተቃዋሚ ፓርቲዎች ራሳቸውን ማግለላቸው ይታወቃል። ሙሐመድ ዩሱፍ ከዋና ከተማይቱ ቡጁምቡራ ለአሜሪካ ድምፅ ያጠናቀረውን አጭር ዘገባ ዝርዝር አሉላ ከበደ ያቀርባል።
ፕሬዚዳንት ፒየር ንኩሩንዚዛ ያለ ተፎካካሪ በእጩነት የቀረቡበትና አሸናፊነታቸው ከወዲሁ የታወቀበት የትላንቱ የብሩንዲ ምርጫ ውጤት ቆጠራ ተጀምረዋል። የተቃዋሚ ፓርቲዎችን ተቀባይነት የማያገኝ ምርጫ ውጤት መሆኑን ያስታወሱት የቀድሞ የአገሪቱ ፕሬዚዳንት ዶሚሰን ንዳይዜ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በተመሳሳይም ሌላ ማንም ቢሆን ሊቀበለው የማይገባ ብለውታል።
There is no enough participation of the other political parties.
የሌሎች ፖለቲካ ፓርቲዎች የፖለቲካ ተሳትፎ የሌለበት ምርጫ ነው። ለዚህም ነው ዓለም አቀፉ ማህበረሰብ ውጤቱን እንዳይቀበል የምንለው። በስልጣን ላይ ባለው መንግስትና በገዢ ፓርቲ ላይ ግፊት በማድረግም በአገሪቱ ሰላምና መረጋጋትን ማስፈን ሊያስችል ነጻና ሚዛናዊ ተአማኒነት ላለው ምርጫ እውቅና እንድንሰጥ።
ፕሬዚዳንት ንኩሩንዚዛ አገሪቱን ለሶስተኛ ዙር የስልጣን ዘመን ለመምራት ያላቸውን እቅድ ይፋ ማድረጋቸውን ተከትሎ የተሞከረባቸውንና ያልተሳካውን የመንግስት ግልበጣ ሙከራ ጨምሮ በተቀሰቀሰውና ላለፉት 3 ወራት በቀጠለው ብጥብጥ ከመቶ በላይ ሰዎች ሲገደሉ ቁጥራቸው ከ170,000 በላይ የሚደርሱ ብሩንዲያውያን ቀያቸውን ጥለው ወደ ጎረቤት አገሮች ለመኮብለል መገደዳቸውም ይታወቃል። የቀድሞ ፕሬዝዳንት ዳንዚዬ መንግስት የሚቀርብበትን ተቃውሞ ቸል በማለትና ተቃዋሚዎችንም በማዋከቡ የፈየደው ወይም ያመጣው የተሻለ ነገር የለም ነው ያሉት። 3.8 ሚሊዮን ድምጹን ለመስጠት ብቁ የሆነ ድምጽ ሰጪ የተጠበቀበትን ጨምሮ የትላንቱን የብሩንዲ ምርጫ የተባበሩት መንግስታት የምርጫ ባለስልጣናት ታዝበውታል። ድምጹን ለመስጠት የወጣው መራጭ ቁጥር አነስ ብሎ በታየባት ቡጁምቡራ 2 ሰዎች መገደላቸው በተረጋገጠበት በዋዜማው የተኩስ ድምጽና ፍንዳታዎች ተውጣ ነው ያደረችው። ኦፊሴላዊው የምርጫ ውጤቶችም በሳምንቱ መጨረሻ ይፋ ይደረጋሉ ተብሎ ይጠበቃል።
የደቡብ ሱዳን መንግስት ኃይሎችና ተባባሪ ተዋጊዎቻቸው ዩኒቲ ክፍለ ሀገር ውስጥ ባካሄዱት ወታደራዊ አሰሳ የጦር ወንጀል በመፈጸማቸው አንድ ዓለም አቀፍ የሰብአዊ መብት ተሟጋች ቡድን ከሷል። Human Rights Watch ዛሬ ረቡዕ ይፋ ባደረገው መግለጫ ላይ ባቀረበው ክስ ወታደሮቹ በሲቪሎች ላይ ግድያ፣ ወከባ፣ አስገድዶ መድፈርና የንብረት ማውደም መፈጸማቸውን አመልክቷል። እንደ አውሮፓ ቆጣጣር ካለፈው ሚያዝያ እስከ ሰኔ 2015 ዓመተ ምህረት ድረስ በሲቪሎች ላይ ደረሱ የተባሉ ጥቃቶች ሰብአዊ ፍጡር ላይ የተፈጸሙ ወንጀሎች መሆናቸውን Human Rights Watch አመልክቷል። Human Rights Watch በዛሬ መግለጫው ባለፈው ግንቦትና ሰኔ ወራት ብቻ ከጥቃት ያመለጡ 170 ሰዎችን ማነጋገሩንና ከ125 የሚበልጡት ደግሞ በጥቃቱ ምክንያት ከመንደሮቻቸው የተፈናቀሉ መሆናቸውን ገልጧል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ዩኒቲ ግዛት ውስጥ ጥቃት በፈጸሙና የሰብአዊ መብት ጥሰት ያደረሱትን እንዲከታተል እንዲሁም ጠንካራ ማዕቀብ እንዲጣልባቸው ጥሪ አቅርቧል። ለሰብአዊ መብት መከበር የቆመው Human Rights Watch አክሎም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በቀጣዩ ሳምንት የአፍሪካ ህብረትን ሲጎበኙ የጦር መሳሪያ ማዕቀብን እንደሚያጠናክሩ በኦፊሴል ቃል ይገቡ ዘንድ አሳስቧል።
አማጺውን የቦኮ ሐራም ቡድን የሚወጋ ክልላዊ ግብረ ኃይል እንደሚቋቋምና ስራውንም በቀጣዩ ወር መጨረሻ ላይ እንደሚጀምር የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ አስታወቁ። ሚስተር ቡሃሪ ትላንት ማክሰኞ ከቪኦኤ ጋር ባካሄዱት ቃለ ምልልስ ይህ በናይጄሪያ የሚመራው ግብረ ኃይል ከተለያዩ የአገሪቱ ክፍሎች የተውጣጡ ወታደሮችን በኦፐሬሽኑ ያሳትፋል ብለዋል። ካሜሩንም ለግብረ ኃይሉ የወታደር አስተዋጽኦ እንደምታደርግ ተገልጧል። የናይጄሪያው ፕሬዚደንት በትላንትናው ዕለት ከዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ጋር መገናኘታቸው አይዘነጋም። ቀደም ሲል ሰኞ ዕለት ማታ ደግሞ ፕሬዚደንት ሙሐመድ ቡሃሪ ከፕሬዚደንት ባራክ ኦባማ ጋር ዋይት ሀውስ ውስጥ ተገናኝተው አማጺው ቡድን ቦኮ ሐራም በሚሰነዝረው የሽብር ጥቃትና በሌሎች ጉዳዮች ዙሪያ መወያየታቸው ተገልጿል። ፕሬዚደንት ኦባማ ናይጄሪያ ውስጥ በቅርቡ የተካሄደውን ምርጫ ሲያደንቁ እንደ አውሮፓውያን ዘመን አቆጣጠር በ1999 ከተወገደው ወታደራዊ አገዛዝ በኋላ ስልጣን በዲሞክራሲያዊ መንገድ ወደ አዲስ መንግሥት የተላለፈበትን ታሪካዊ ምርጫ ተመልክተናል ማለታቸው የሚታወስ ነው።
ሰሜን ካሜሩን ውስጥ የረቡዕ ዛሬ የደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ 20 ሰዎች መግደላቸው ተገለጠ። ጥቃቱ የናይጄሪያው አክራሪ ቡድን የቦኮ ሐራም ነው ሲሉ ባለሥልጣናት ተናግረዋል። ጥቃቶቹ በተከታታይ የደረሱት ራቅ ያለ ቦታ መሆኑም ታውቋል። ኦስማኢሊያ ትኩሩ በገበያው ስፍራ የሚነግድ ባለሱቅ ነው። ለቪኦኤ በሰጠው ቃል በመቶዎች የሚቆጠሩ ሰዎች መቁሰላቸውንና ወደ ሆስፒታል መወሰዳቸውንም ተናግሯል። የክልሉ አገረ ገዢ ሙዲ ሃይዋራ ባካሪ በበኩላቸው ትልቁን ጥርጣሬ በቦኮ ሐራም ላይ ያደርጉና ዝርዝር ሁኔታውን ባለሥልጣናት እየተከታተሉና እያጣሩ ናቸው ብለዋል። ቦኮ ሐራም ባለፈው ሳምንት በካሜሩንና በናይጄሪያ ድንበር ላይ በምትገኘው ፎቶኮል ከተማ ላይ የአጥፍቶ ጠፊ ጥቃት ካደረሰ ወዲህ ሴቶች ፊታቸውን ሙሉ በሙሉ እንዳይሸፈኑ ትዕዛዝ መተላለፉ አይዘነጋም። የያኔው ጥቃት የደረሰው በሴቶች አጥፍቶ ጠፊዎች ነበር ተብሏል። ካሜሩን ቀደም ሲል እንደተገለጠው ለቦኮ ሐራም ጥቃት ወታደር ከሚያዋጡ አገሮች አንዷ ነች።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ዛሬ ረቡዕ ሳውዲ አረቢያን እየጎበኙ መሆናቸው ተነገረ። ጉብኝቱ ከኢራን ጋር በተደረሰው የኑክሌር ስምምነት ላይ ብዥታ ላላቸው አንዳንድ የክልሉ ሸሪክ አገሮች ገለጻ ለማድረግ የታቀደው ጉዞ አካል መሆኑም ታውቋል። በዚህ ከኢራን ጋር በተደረሰውና ከትላንት በስቲያ ይፋ በሆነው የኑክሌር ስምምነት ላይ የሳውዲ ባለሥልጣናት የድጋፍም ሆነ የነቀፌታ ድምፅ አላሰሙም። የአሜሪካው መከላከያ ሚኒስትር ካርተር በድጋሚ ወደ ዮርዳኖስ አቅንተው ከዚያች አገር ወታደራዊ አመራር አባሎች ጋር ከመነጋገራቸው አስቀድሞ ግን ከሳውዲው ንጉሥ ሳልማንና ከመከላከያ ሚኒስትሩ ጋር ይወያያሉ ተብሏል። ትላንት ማክሰኞ ዮርዳኖስ ውስጥ ከጣምራው ኃይል አባሎች ጋር ተነጋግረው እንደነበር ተገልጿል። ሚስተር ካርተር ወደ ዮርዳኖስ ያመሩት እስራኤል ውስጥ ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ከተገናኙና ባለፈው ሳምንት ተጠናቆ ኔታንያሁ ግን በጽኑ በተቃወሙት የኢራን ኑክሌር ጦር መሳሪያ ስምምነት ላይ ከተወያዩ በኋላ መሆኑ አይዘነጋም። ሚስተር ኔታንያሁ ይህን ለረጅም ጊዜ የታሰበበትንና ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን የደረሱበትን ስምምነት ታሪካዊ ስህተት እንዳሉት ይታወሳል። የተባበሩት መንግስታት ድርጅት ይህን ስምምነት በሙሉ ድምፅ አጽድቋል። ድርጅት ውስጥ የተወከሉትን የእስራኤሉን አምባሳደር ደግሞ ተጨማሪ ትችት ሰንዝሮባቸዋል።
በመጨረሻም አንድ የአልቃይዳ የረጅም ጊዜ ተዋጊ ወደ ሶሪያዋ ሰርማዳ ሲጓዝ በዩናይትድ ስቴትስ የአየር ጥቃት መገደሉን መከላከያ ሚኒስቴር ማለትም ፔንታገን አስታወቀ። ሙህሲን አልፋርሂሊ ባለፈው 15 ቀን የተገደለው በመኪና በሚጓዝበት ወቅት መሆኑም ተገልጧል። የፔንታጎን ቃል አቀባይ ኔቪ ካፕቴን ጄፍ ዴቪስ እንዳስረዱት አልፋርሂሊ በዩናይትድ ስቴትስና በሸሪኮቻችን ላይ ጥቃት እንዲካሄድ የሚያስተባብር የአልቃይዳ አመራር መሆኑን ተናግረዋል። ግለሰቡ እንደ አውሮፓ ቆጣጠር በ2001 የመስከረም አንድ ጥቃት እጁ እንዳለበትም ዴቪስ አመልክተዋል። አድማጮች፣ ለሰዓት ባለን ዜና በዚህ አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ
ምንድን ነው እኔ የጠየቅኳቸው ብዙ ነገር አይደለም። አንደኛ ርዕዮት ዓለሙን በግል ጠርቶ ያነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተባለች ታላቅ የሰብአዊ መብት ታጋይ ናት። በእኔ አስተያየት ርዕዮት ዓለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት። ወጣት ልጅ ናት፣ የወጣቶችን መንፈስ ታስተጋባለች እና ያነጋግሯት ነው።
ፕሮፌሰር አለማየሁ ገብረ ማርያምን ያደመጣችሁት ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የጻፉትን ግልጥ ደብዳቤ ይዘት አውግተውናል። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን የዕለቱ አብይ ርዕስ
የኬንያው ፕሬዚደንት ኡሁሩ ኬንያታ ባራክ ኦባማ ኬንያን በሚጎበኙበት ወቅት ከሚነጋገሩባቸው ነጥቦች መካከል አብይ ቦታ የሚይዙት ጸጥታና ንግድ እንደሆኑ ገልጸዋል። የኬንያው ፕሬዚደንት ለሀገሪቱ ባደረጉት ንግግር ዓለም አቀፍ የወንጀል ችሎት በምትላቸው ላይ ስለመሠረተው ክስም ሆነ ስለ ተመሳሳይ ጾታ ግንኙነት መብት ጉዳይ ግን እንዳላነሱ የአሜሪካው ድምፅ ራዲዮ ዘጋቢ ጌብ ጃስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳሐ ታቀርበዋለች።
ፕሬዚደንት ኬንያታ ትላንት ባደረጉት ንግግር ጸጥታና የመዋዕለ ንዋይ ፍሰት አብረው የሚሄዱ በመሆናቸው በፕሬዚደንት ኦባማ ጉብኝት ወቅት ውይይት ይደረግባቸዋል ብለዋል። ፕሬዚደንት ኦባማ ኬንያ የሚሄዱት ከፕሬዚደንት ኬንያታ ጋር ሆነው የዓለም አቀፉን የንግድ ሥራ ጉባኤን ለመምራትና ከሀገሪቱ መሪዎች ጋር ለመነጋገር ነው። ዓለም አቀፍ የወንጀል ችሎት በፕሬዚደንት ኬንያታና በምክትላቸው ዊልያም ሩቶ ላይ በተመሠረተው ክስ ምክንያት የዩናይትድ ስቴትስና የኬንያ ግንኙነት ሻክሮ ነበር። ሁለቱ መሪዎች እንደ አውሮፓ አቆጣጠር በ2007 ዓ.ም ከተካሄደው ምርጫ በኋላ የተከሰተውን ግጭት በማስተባበር ተግባር ውስጥ እጃቸው አለበት በሚል መከሰሳቸው ይታወሳል። ፕሬዚደንት ኬንያታ ታዲያ የፕሬዚደንት ኦባማ ጉብኝት በሁለቱም ሀገሮች መካከል ያለውን ጠንካራ ግንኙነት ያመለክታል ብለዋል።
All I can say is that those who have doubted the strength of the partnership and friendship between our two countries
አሁን ልል የምችለው ነገር ቢኖር በሁለቱ አገሮች አጋርነትና ወዳጅነት ላይ ወይም በግንኙነታችን ጥልቀት ላይ ጥርጣሬ የነበራቸው ወገኖች ግምታቸውን መለስ ብለው ይመርምሩ ነው።
ዓለም አቀፍ የወንጀል ችሎት በፕሬዝደንት ኬንያታ ላይ የተመሰረተውን ክስ አንስቷል። ሩቶና ሌሎች ተከሳሾች ግን የፍርድ ሂደት ይጠብቃቸዋል። የኬንያው ምክትል ፕሬዚደንት ሩቶ ከአሜሪካው ፕሬዚደንት ጋር በሚደረጉ ስብሰባዎች እንደሚሳተፉ ኬንያታ ግልጽ አድርገዋል።
Last I recall the deputy president was part of this government. So we shall all be meeting and proceeding.
እንግዲህ እኔ እስከማውቀው ድረስ ምክትል ፕሬዚዳንቱ የአገሪቱ መንግስት አካል ናቸው። ስለሆነም ሁላችንም ተሰብስበን መደረግ ባለባቸው ነገሮች ላይ መስራት እንቀጥላለን።
አንዳንድ የኬንያ ፖለቲከኞች ፕሬዚደንት ኦባማ በሀገራቸው የተመሳሳይ ጾታ ጋብቻ ህጋዊ መሆንን መሰረት በማድረግ ከኬንያ መሪዎችም ጋር የተመሳሳይ ጾታ ጋብቻ መብት ጉዳይ ሊያነሱ ይችላሉ የሚል ስጋት አሰምተው ነበር። ፕሬዚደንት ኬንያታ ግን ይህ አጀንዳው ውስጥ እንደሌለና ብዙም ቁም ነገር እንደማይሰጠው ገልጸዋል። ፕሬዚደንት ኬንያታ በንግድ ስራው ጉባኤ ጠቃሚነት ላይ ጫና ሰጥተዋል። በአፍላቂነትና በንግድ ስራ ረገድ የኬንያን ስም ያስጠራል ብለዋል።
This is the very first time the summit has come to sub-Saharan Africa. And I strongly believe in its choice of Kenya.
እንዲህ አይነቱ ጉባኤ ከሳራ በመለስ ባለው የአፍሪካ ክፍል ሲደረግ ለመጀመሪያ ጊዜ ነው። የኬንያ ጉባኤውን ለማስተናገድ መመረጥም አገራችንና አስተዳደሯ ላሳዩት መሻሻልና ላለን መሰረት እውቅና መስጠት ነው የሚል ጠንካራ እምነት አለኝ።
የኬንያ ፕሬዝደንት አያይዘውም በመሰረተ ልማት ዝርጋታ፣ በጤና ጥበቃና በኢንዱስትሪ ዘርፍ የሚደረገው የመዋዕለ ንዋይ ፍሰት መጨመር ሀገሪቱን ይጠቅማል ብለዋል። ፕሬዝደንት ኦባማ በመጪው ሳምንት ማብቂያ ላይ ኬንያን ከጎበኙ በኋላ ወደ ኢትዮጵያ እንደሚያመሩ ይታወቃል።
ወደ መጽሔቱ እናልፋለን። ከፍተኛ አመራሮችን ጨምሮ 132 አባሎቹ በእስር ላይ እንደሚገኙ የመላው ኢትዮጵያ አንድነት ድርጅት መኢአድ ገልጧል። ከነዚህ ውስጥ የተወሰኑት በዚህ ዓመት በተካሄደው አገራዊ ምርጫ እጩ ተወዳዳሪ ታዛቢና ደጋፊዎች የነበሩ ናቸው ብሏል። የደረሱበት የማይታወቁ መኖራቸውንም ፓርቲው ትናንት በሰጠው መግለጫ አስታውቋል። እስክንድር ፍሬው ነው ዝርዝሩን ይላከልን።
ከቀድሞ ዋና ጸሐፊ አቶ ተስፋዬ ታሪኩ እስከ ቅርብ ጊዜው ሊቀመንበር ማሙሼ ታማረ፣ ከተራባል እስከ ፓርላማ እጩ መኢአድ ታሰሩብኝ ባላቸው ግለሰቦች ዝርዝር ተካተዋል። በተለያዩ የሀገራችን ዞኖችና ወረዳዎች 132 አባሎቻችን በእስር ላይ ይገኛሉ ብሏል ፓርቲው ትናንት ባወጣው መግለጫ። የፓርቲው ፕሬዝዳንት አቶ አበባው ማህሪ ለቪኦኤ እንዳብራሩት 132ቱ ሰዎች በተለያየ ጊዜ የታሰሩ ናቸው።
ሁለት ዓመት የታሰሩ አሉ፣ አንድ ዓመት የታሰሩ አሉ፣ ከምርጫው በኋላ በብዛት የታሰሩ አሉ። የታሰሩበትን ቦታ በተመለከተ ከሁሉም ነገር
ስንቶቹ ናቸው ከምርጫው በኋላ የታሰሩት? አቶ አበባው ለምሳሌ ምርጫው ሲቃረብና ከምርጫው በኋላ
ሀያ ስምንት ሰዎች ታስረዋል። ሌሎች ግን ከዚያ በፊት የታሰሩ ናቸው። የተለያየ ምክንያት እየተፈለገ ከዚያ በፊት የታሰሩ ናቸው። አሁን በጣም የሚያስገርመውና በጣም እኛን እዚያ ምርጫ መግባታችን ስህተት ነው ወይ ብለን ራሳችን እንጠይቀው ያደረገን ምንድን ነው? ከምርጫ በኋላ ከአመራሩ ከታዛቢዎችና ከአባላት እየተለቀሙ መታሰራቸው ነው።
እንግዲህ አብዛኛዎቹ ዛሬ መግለጫ የሰጣችሁባቸው ሰዎች ቀደም ሲል የታሰሩ ናቸው። ዛሬ መግለጫውን መስጠት ያስፈለገበት ምክንያት ምንድን ነው?
እኛ ወደ ተለያየ የፍትህ አካላት ሄደን አቤት ብለን ነበር። እነዚህ ሰዎች በግፍ ነው የታሰሩ በሚል አቤት ብለን ነበር። ያ ምንም መልስ ሊያመጣ አልቻለም። እስካሁን ድረስ ያንን እንጠብቅ ነበር። በሁለተኛ ደረጃ ዛሬ መስጠት የፈለግንበት ምክንያት ምንድን ነው? ከምርጫ በኋላ የታሰሩ ሰዎች እጅግ በጣም አሳሳቢ ሆነ። ዛሬም እየተለቀመ ነው፣ ዛሬም እየተያዙ ነው፣ እየታሰሩ ነው ያሉ። በምንም ታምር ለምሳሌ አቶ አበባ እያለ የሚባል ቡሬ አለ፣ ተቡሬ ተይዞ ባህር ዳር ታስሮ እየተሰቃየ ያለ እስረኛ ነው። ስለዚህ
ምንድነው እሳቸው ኃላፊነታቸውን በምርጫው ተወዳዳሪ ነበር?
በምርጫው የተወካዮች ምክር ቤት ተወዳዳሪ ነበር። የተባለው አሁን ምክንያት ምንድን ነው? ህዝብ ቀስቅሰሃል፣ ህዝብ አነሳስተሃል። ህዝብ ሊቀሰቅስ ህዝብ ሊያነሳሳ እሱን እንዲመርጠው ሊቀሰቅስ ነበር መብቱ፣ ግን ይህን አድርገሃል በሚል ነው የታሰረው። እና ዛሬ መስጠት ያስፈለገው ምንድን ነው? ስጋት አሳደርብን የበለጡ እንደገና እየታሰሩ ወደ እስር ቤት የሚወረወሩበት ደረጃ ስለሆነ ይህን መግለጫ መስጠት አስፈልጎናል።
አቶ አበባው ግን የኢትዮጵያ መንግስት ባለስልጣናት በተለያየ ጊዜ በሚሰጧቸው አስተያየቶች፣ መግለጫዎች ላይ መኢአድን ጨምሮ ተቃዋሚዎች ታሰሩብን የሚሏቸው አባሎች በፖለቲካ ምክንያት አይደለም የሚታሰሩት። የማንም ፓርቲ አባል ይሁን አንድ ሰው ወንጀል ከሰራ መታሰሩ መጠየቁ አይቀርም የሚል መልስ ነው እንግዲህ ሲሰጡ የሚደመጠው በተደጋጋሚ የኢትዮጵያ መንግስት ባለስልጣናት። እነዚህ አባሎቻችሁ 132 በትክክል በፖለቲካ አቋማቸው ምክንያት ለመታሰራቸው ምንድን ነው የእናንተ ማስረጃ?
በጣም ጥሩ ጥያቄ ነው። እኛ የምንለው አንድ ሰው እኮ በሚኖርበት ማህበረሰብ ውስጥ አጥፍቶ በጥፋቱ ቢታሰር እኛም ያንን ሰው የታሰረበትን ሁኔታ እንደግፋለን እንጂ መግለጫ የምንሰጥበት ሁኔታ የለም። ነገር ግን እነዚህ ሰዎች በፖለቲካ አመለካከታቸው ብቻ የተደረገ ነው። ለምሳሌ ቅድም የጠቀስኩት በአማራ ክልል ያሉ ሰዎች በተለያየ ጊዜ ታስረዋል። ለፍርድ ቤት አልቀረቡም። ይቀርባሉ ብለን አስበን ነበር፣ አልቀረቡም እነዚህ ሰዎች። ስለዚህ መንግስት ጥፋት አላቸው፣ ሌላ ነው ጥፋታቸው፣ ከፖለቲካ አመለካከታቸው ውጭ አጥፍተው ነው ያሰርኳቸው የሚል ከሆነ ወደ ፍርድ ቤት አቅርቦ በዚያኛው ቢያስፈርድባቸው የእኛን አፍ ሊያዘጋ ይችላል። ግን ይህ አይደለም። ፍርድ ቤት ሲለቃቸው መልሶ ያስራቸዋል። ፍርድ ቤት ነጻ ሲያወጣቸው መልሶ ያስራቸዋል። ፍርድ ቤት ምስክር አምጡ ሲላቸው ምስክር አያቀርቡም፣ ግን ዝም ብለው ፍርድ ቤት ሲያቀርቡ ያስሯቸዋል። እኛ መንግስት ሰርቀው ሰው ደብድበው ጥፋት አጥፍተው ቢታሰሩ የሀገሪቱ ሕግ ተሽሮ እኛ አባሎቻችን ስለሆኑ አጋርኑ ናቸው ብለን አንልም። ግን እኛ የምናውቀው ሙሉ በሙሉ በፖለቲካ አመለካከታቸው እንደታሰሩ።
አባሎቻቸው በብዛት የታሰሩት ከአማራ ክልል መሆኑን የመኢአዱ ፕሬዝዳንት ጠቁመዋል። የዚያን ያህል ባይሆንም በሌሎቹ የሀገሪቱ ክልሎችም የታሰሩ መኖራቸውን አስረድተዋል። የኢትዮጵያ መንግስት ባለስልጣናት ተቃዋሚ ፓርቲዎች በተለያየ ጊዜ ለሚያወጧቸው መሰል መግለጫዎች ምላሽ ሲሰጡ አይታይም። በሀገሪቱ ውስጥ አንድም የፖለቲካ እስረኛ እንደሌለ ግን በተደጋጋሚ ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ወደ መጽሔቱ ትንታኔ ሁለተኛ ርዕስ እናልፋለን። ዓለም አቀፍ የፍልሰት ድርጅት አይኦኤም በጦርነት በተበታተቀችው የመን ህገወጥ ድንበር ተሻጋሪ ሥራ ፈላጊዎችን አስገድዶ ገንዘብ መዝረፍ ተንሰራፍቷል ይላል። አይኦኤም እንደሚለው ህገወጥ ድንበር አሻጋሪዎች፣ የታጠቁ ቡድኖችና ሌሎች ወደ ሳውዲ አረቢያ የሚፈልሱ መከላከያ የሌላቸው ኢትዮጵያውያንን በማገት ማስለቀቂያ ገንዘብ እያስከፈሉ ነው። የድርጅቱ ማዕከል ከሚገኝበት ጄኔቫ ሊሳ ሽላይን የላከችውን ትዝታ በላቸው ታቀርባለች።
ዓለም አቀፍ የፍልሰት ድርጅት አይኦኤም በየመን የእርስ በርስ ጦርነት ውስጥ መግቢያ አጡ 3500 ኢትዮጵያውያንን ወደ አገር በመመለስ ረድቷል። ከተመላሾቹ ጋር በተደረገ ሰፋ ያለ ቃለ ምልልስ ህገወጥ ድንበር አሻጋሪዎች ስራ ፍለጋ ወደ ሳዑዲ አረቢያ የሚያመሩ ፈላሾች ላይ ያደረሱትን አሰቃቂ ግፍ መዝግቧል። የዓለም አቀፍ ፍልሰት ድርጅት አይኦኤም ቃል አቀባይ ጆኤል ምንማን አንዳንዶቹ በእርዳታ ሰራተኞች የተመዘገቡ ግፎች እጅግ አስፈሪ ናቸው ብለዋል።
የተደራጁ ታጣቂ ድንበር አሻጋሪዎች ስራ ፈላጊዎችን በመካከላቸው ከወዲህ ወዲያ እያመላለሱና እያዋከቡ ለማስለቀቂያ ገንዘብ የሚያስከፍሉ ይመስላል። የሚያስከፍሉት ደግሞ በነፍስ ወከፍ ከ2000 እስከ 4000 የሳውዲ ሪያል ማለትም ከ600 እስከ 1000 ዶላር የሚሆን ነው። በዚያ ላይ ሰዎች ይታገታሉ፣ ያሰቃያቸዋል፣ ይቆስላሉ።
የአይኦኤም ቃል አቀባይ ምልመን በድርጅቱ የተረዱ ብዙዎቹ ኢትዮጵያውያን ስራ ፈላጊዎች በአገሪቱ በሚካሄድ ጦርነት በአየር ድብደባ ወይንም በጥይት እንዲሁም በታጠቁ ዘራፊ ወንበዴዎች ጥቃት የቆሰሉ ናቸው ብለዋል። ህገወጥ ድንበር አሻጋሪዎቹ አንዳንድ ጊዜም ወደ ሳዑዲ ጉዞ ላይ እንዳሉ ስራ ፈላጊዎቹን እንደ አዲስ ገንዘብ አብጡ በማለት ይደበድቧቸዋል ብለዋል። በየመን አስጊ የእርስ በርስ ጦርነት የቀጠለ ቢሆንም ስራ ፍለጋ ወደ ሳዑዲ የሚያመሩ ጎስቋላ የአፍሪቃ ቀንድ አገሮች ዜጎች ሀገሪቱን ለማቋረጥ ይሞክራሉ ብለዋል ሚልመን። ይህ ህገ ወጥ አድራጎትም ላለፉት 10 ዓመታት የተለመደ ነገር ግን አሁን የተባባሰ መሆኑን ገልጸዋል። ገንዘብ የሌላቸው ወይንም ዘመዶቻቸው ሊከፍሉላቸው ያልቻሉ ድንበር ተሻጋሪ ስራ ፈላጊዎች እንደሚደበደቡ፣ በጥይት እንደሚቆስሉና ሰቆቃም እንደሚፈጸምባቸው ሚልመን ተናግረዋል። አይኦኤም ወደ አገር ከመለሳቸው ብዙዎቹ ተቃጥለው በጥይት ተመተውና አጥንታቸው ተሰብሮ ሕክምና የሚያስፈልጋቸው ናቸው ተብሏል።
የመጨረሻው የትንታኔ ርዕሳችን ደግሞ ይቀጥላል። የደቡብ ሱዳን ወገኖችን ለማደራደር የተዋቀረው ኢጋድ ፕላስ መንግስትንና ተቃዋሚዎችን ሊያግባባ ይችላል በሚል በተዘጋጀው ረቂቅ የስምምነት ሰነድ ላይ ዛሬም ውይይት ቀጥሏል። በረቂቁ ላይ የሚደረጉ አስተያየቶች ስለመኖራቸው የታወቀ ነገር የለም። እስክንድር ዘገባ አለው።
የማደራደሩን ሂደት እንደ አዲስ የተቀላቀሉት ሀገሮችና ድርጅቶች ረቂቅ ሰነዱን መመልከት የጀመሩት በትናንትናው ዕለት ነው። ሰነዱን ያዘጋጁት ድርድሩን ሲመሩ የቆዩት የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መልእክተኞች ናቸው። የትናንትናው ስብሰባ የተጀመረውም መልእክተኞቹ ለአዳዲሶቹ የአደራዳሪ ቡድን አባላት ሰነዱን ሲያስረክቡ ነበር። ገለጻም አድርገዋል። እናም የደቡብ ሱዳን ግጭት ከተጀመረ ለመጀመሪያ ጊዜ የሰላም ሂደቱን የሚያካሂደው ኢጋድ ብቻ መሆኑ ቀርቶ ኢጋድ ፕላስ ኢጋድ ሲደመር ሆኗል። የማደራደሩን ሂደት የተቀላቀሉት ሀገሮች በአፍሪካ አህጉርና ከአህጉሪቱ ውጭ የሚገኙም ናቸው። 5 የአፍሪካ አካባቢዎችን የወከሉት ደቡብ አፍሪካ፣ አልጄሪያ፣ ናይጄሪያ፣ ሩዋንዳና ቻድ በቡድኑ ተካተዋል። አሜሪካ፣ ብሪታንያ፣ ኖርዌይና ቻይና ደግሞ ከአህጉሪቱ ውጭ የተወከሉ ናቸው። የአፍሪካ ህብረት፣ የአውሮፓ ህብረትና የተባበሩት መንግስታት ድርጅትም በአደራዳሪ ቡድኑ ተወክለዋል። በጋራ የሚካሄደው የማደራደር ሂደት ውጤት ሊያመጣ እንደሚችል የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን አብራርተዋል።
We need our collective efforts. We need to join our heads together. That's what IGAD have wanted. That's why we have said this IGAD plus.
የተባበረ ጥረት ያስፈልገናል። ሐሳባችንን አንድ ማድረግ ያስፈልገናል። ኢጋድ የሚሻውም ያንን ነው። ኢጋድ ፕላስ የሚል መጠሪያ መስጠታችንም ለዚህ ነው። ይህን የተቀላቀላችሁ እያንዳንዳችሁ የምትጫወቱትን ሚና በተመለከተ በምትፈልጉት መጠን ግልጽ አይሆንልን ይሆናል። የተጣለው እምነት ግን ለሁላችንም ግልጽ ነው። በአንድነት ሐሳባችንን አንድ አድርገን ተፋላሚዎች ወገኖች ሰላም እንዲያወርዱ መጣር ነው።
ኢጋድና የተጠቀሱት አዳዲስ ያደራዳሪ ቡድኑ አባላት በረቂቅ የስምምነት ሰነዱ ላይ የሚያደርጉትን ውይይት ዛሬም ቀጥለዋል። የደቡብ ሱዳንን ግጭት ያስቆማል የተባለው ዋነኛው የመፍትሄ ሐሳብ በቅድሚያ የሽግግር መንግስት እንዲቋቋምና ከሁለት ዓመት ተኩል በኋላም አጠቃላይ ምርጫ እንዲካሄድ ይጠይቃል። በኢጋድ አደራዳሪዎች የተዘጋጀው ረቂቅ የስምምነት ሰነድ ታዲያ ፕሬዝዳንት ሳልቫ ኪር ማያርዲት ይህንኑ የሽግግር መንግስት እንደሚመሩ ይጠቅሳል። በሽግግር መንግስቱ ከሚኖረው የሚኒስትርነት ቦታ 53 በመቶውንም የርሳቸው ወገኖች ይዛሉ። ተቀዳሚ ምክትል ፕሬዝዳንት የሚሆኑት ደግሞ የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ናቸው። 33 ከመቶ የሚሆነው የሚኒስትርነት ቦታም ለርሳቸው ቡድን የሚሰጥ ነው። የማደራደሩን ሂደት እንደ አዲስ የተቀላቀሉት ሀገሮችና ድርጅቶች በዚህ ረቂቅ የስምምነት ሰነድ ላይ ያላቸው አቋም አልታወቀም። በረቂቅ ሰነዱ ላይ ሊደረጉ የሚችሉ ማሻሻያዎች ስለመኖራቸውም ግልጽ አይደለም። የደቡብ ሱዳን መንግስትና ተቃዋሚዎቹ ለዚህ ስብሰባ አልተጋበዙም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን።
አሁን ኢትዮጵያውያን በአሜሪካ
ሰለሞን እስከምጠይቀኝም አልጠብቅ። ዛሬ ስለ ኢትዮጵያዊነት ውርስና ቅርስ ማህበረሰብ ነው የማቀርበው። ይህ ትርፍ አልባና የኢትዮጵያን ውርስና ቅርስ ታሪክና ባህል በተለይ ለወጣቱ ትውልድ ለማስተላለፍ እንደ ተቋቋመ የሚነገርለት ድርጅት በመጪው እሁድ 5ኛ ዓመት በዓሉን ያከብራል። የዘንድሮውን በዓል መታሰቢያ ያደረገው በሊቢያና በደቡብ አፍሪካ በአሸባሪዎች ሕይወታቸውን ላጡ ወገኖች ነውና በዓሉ በአጠቃላይ ምን ምን መልክ አለው? የዘንድሮ 5ኛ ዓመት በዓል ምንድን ነው እሱ የያዘው ለህዝቡ የሚያቀርበው የሚለውን ለህዝብ ግንኙነቱ ለካሌብ አቅርቤ የነበረ መልስ ይሰጠናል።
እሺ፣ የዚህ የአምስተኛው ዓመት ክብረ በዓላችን የሚውለው የዚህ የፊታችን እሁድ ጁላይ 26 2015 ቀን ነው። በዚህ በፈረንጆቹ አቆጣጠር ከ12 ሰዓት የሚጀምሮ ወይም ከቀኑ 6 ሰዓት ጀምሮ ፕሮግራማችን ይደረጋል ማለት ነው። ሙሉ ቀን ነው የሚሆነው። የአንድ ቀን ፕሮግራም ነው ያደረግነው። ከዚህ በፊት 2-3 ቀኖች ነበር የሚኖሩን ፕሮግራሞች ከአርብ ጀምሮ እስከ እሁድ። በአሁኑ በአንድ ቀን ብቻ ነው ያደረግነው። ይህን ያደረግንበት ምክንያት የሰሜን አሜሪካ እግር ኳስ ዝግጅት አሁን በቅርቡ ነበር በዚህ በዋሽንግተን ዲሲ አካባቢ የተካሄደው። ከዛም አልፎ ሌሎችም ዝግጅቶች ስለነበሩ ነው ማህበረሰቡ በወጪም በድካምም በጊዜም የደከመበት ስለሆነ የእኛም ፕሮግራም ለመታሰቢያነት ብቻ እንዲውል ለአንድ ቀን እናድርገው በሚል ከዛን በማገናዘብ ያደረግንበት ሁኔታ ነው ያለው። ያው የኢትዮጵያዊነት ውርስና ቅርስ ማህበረሰብ የሚታወቀው ትልቁ አላማችን ወይንም ደግሞ በዚህ በእንግሊዝኛው ሞቶ የሚባለው በህጻናት ነው። በህጻናት ላይ ያተኮረ ወይም በወጣቶች ላይ ያተኮረ ፕሮግራም ነው ሁሌ የምናደርገው እና ማህበራችን አላማው በዚህ ሀገር የተወለዱና ወይንም በልጅነታቸው የመጡ ኢትዮጵያኖችን ወጣቶችን እያስተማሩ ስለ ባህላቸው ስለ ታሪካቸው እንዲያውቁ ማድረግ ነው። ይህንን ደግሞ እንዲያውቁ የምናደርገው በተለያዩ አይነት ትምህርታዊ መንገዶች፣ በግጥም፣ በመዝናኛ፣ በተለያዩ ነገሮች ቋንቋቸውና ባህላቸውን ኤግዚቢሽንን በመጨመር የምናደርጋቸው ነገሮች ነበሩ ከዚህ በፊት። በዘንድሮም ተመሳሳይነት ያለው ነገር አለ። መዝናኛዎች አሉ፣ በባህላዊና በዘመናዊ ሙዚቃ የሚኖሩ ተወዛዋዦች። እነዚህ ተወዛዋዦች በዚህ በዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ አካባቢ ያሉ መለስተኛ ሁለተኛ ደረጃ ትምህርት ቤትና የሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። በአሜሪካዊው ቶማስ ያንግ በሚባል የሰለጠኑ ናቸው። ምናልባት ቶማስ ያንግን በደንብ ለማያውቁት ኢትዮጵያውያኖች በጣም የታወቀ ከትልልቅ የኢትዮጵያን ተወዛዋዦች በዚህ በዋሽንግተን ዲሲ አካባቢ የኢትዮጵያን ዳንስ ተምሮ በጣም ከሚታወቁ ታዋቂ ከሚባሉ ጋር የሚወዛወዝ ተወዛዋዥ ነው።
የኢትዮጵያን እስክስታ ማለት ነው። የኢትዮጵያ ዳንስ ሳይሆን
የኢትዮጵያን እስክስታ፣ የኢትዮጵያን ጨዋታ፣ የባህላዊ ሙዚቃዎችን ሁሉንም ጨምሮ በትግርኛውን፣ አማርኛውን፣ ኦሮምኛውን፣ ወላይታኛውን፣ ሶማሌኛውን የማያውቀው የለም። ሁሉንም ነው የሚያስተምራቸው እና እሱ ይኖረናል። ግጥሞች ይኖራሉ። በተለይ ግን የዘንድሮውን ፕሮግራም ትንሽ ለየት የሚያደርገው ምንድን ነው? በሊቢያ የክርስቲያን ወገኖቻችን የሆኑ ኢትዮጵያውያኖች በአይሲስ በሚባል የተገደሉበት እና በጣም በዘግናኝ ሁኔታ እንደዚሁም ደግሞ በደቡብ አፍሪካ ውስጥ የሚገኙ ኢትዮጵያውያኖች ዜጎቻችን ተደበደቡበት፣ በእሳት ተቃጠሉበት እና የሞቱበት ስለሆነ ይህንን ቀን ታሳቢነት አድርገን መዋል አለብን ስላለን ለዚህ ትልቅ የመታሰቢያ ፕሮግራም አዘጋጅተናል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ከኢትዮጵያ አንግላይት ቤተክርስቲያን፣ ከካቶሊክ ቤተክርስቲያን እና እንደዚሁም ከኢትዮጵያ የሙስሊም መስጊድ ጋር በመተባበር የተዘጋጀ ነው። ይሄ ፕሮግራም የጸሎት ፕሮግራም ይኖረዋል። የራሱን የቻለ የግጥም ፕሮግራም፣ የመዝሙር ፕሮግራም ይኖረዋል። ጸሎት ያደርጋሉ። ከዛ ባሻገር በየራሳቸው ደግሞ የሚሰማቸውን ስሜት ሃይማኖታዊ በሆነ ግጥም ጽፈው ለእነዚህ ለሞቱትና ለተጎዱት ወገኖቻችን የሚያቀርቡት ጽሑፍ አለ። እንደዚሁም ደግሞ ልክ እንደ የሃይማኖታቻቸው መዝሙሮቻቸውን ያቀርባሉ ማለት ነው።
አቶ ካሌብ፣ የዘንድሮ በዓል አንድ ቀን እሁድ ብቻ ነው ብለዋል። እንዲያው ከዚህ ቀደም ካየሁት ልምድ ሶስት ቀን ታረጉ ነበረ። ለአሁን ለመጀመሪያ ጊዜ ነው አንድ ቀን የምታረጉት። ሶስት ቀን በምታረጉበት ጊዜ እንግዲህ በእውነት ለመነጋገር አንዳንዴ ይበዛና ቀኑ ዝግጅቶቻችሁ የሚያንሱበት ሁኔታ በግልጽ ታይቷል። ምናልባት ወደ አንድ ቀን መሰብሰባችሁ ከዛ አንጻር የሚደገፍ ይመስለኛል። ከዛ የመጣ ይሆን እንደው አንድ ቀን ማረጋችሁ? በግልጽ እናውራ ካልን
እንዳልከው በእርግጥ ከዚህ በፊት የነበሩ ክስተቶች አሉ። ሶስት ቀን ፕሮግራማችንን አድርገን ምናልባት ያንን ለመምናት የሚቸገር ይሆናል። ግን በጣም የሚገርመው ደግሞ ሶስት ቀን አድርገን ያሰብናቸውንም ፕሮግራሞች ከልብ ሳናደርስ የምንተውበት አለ። ትልቁ ምክንያት ምንድን ነው? ኢትዮጵያውያኖች አንዳንዴ ያው በሰዓት አይገኙ፣ ሰዓት ጠብቀው ሲገኙ ድረስ ፕሮግራማችንን በመጨረሻ የምንቆራረጥበት አለ። የዘንድሮውን ግን ከዛ አንጻር በማየት አይደለም። ትልቁና መሰረታዊ ያደረግነው ምንድን ነው? በዚህ በዋሽንግተን ዲሲ አካባቢ ብዙ ፕሮግራሞች በዝተዋል እና ወደፊትም ደግሞ አሉ። አሁን በዚህ በያዝነው የበጋው ወቅት ነው። የበጋው ወቅት ገና አላለቀም። ወደፊት እስከ ኢትዮጵያ መስከረም እስከሚጠባ ድረስ ብዙ ዝግጅቶች ስላሉ ያንን ታሳቢነት ውስጥ በማስገባት ኢትዮጵያውያኖችን በወጪም በጊዜ ማናጨናንቅም ከሚል ነው ትልቁ ምክንያታችን። ያንን ይመስላል።
መልካም ነው። ጥፍጥ ብሎ ቅልብጭ ባለ ሁኔታ ማለቁ በጣም የሚደገፍ ነው። እኔ በግል እንዳልኩ ከዚህ ቀደም ስለተከታተልኩት እንደዛ ብዙ ፕሮግራም ሳይኖር ከመንዛዛት በአንድ ቀን መቀላጠፉ መልካም ነው። ሌላው ሁልጊዜ እንደሆነ ብዙ ሰውም ያሳስበዋል፣ እኔ ብቻ አይደለሁም። የኢትዮጵያውያን ባህል የሚታይበት የኢትዮጵያውያን የተለያየ ዝግጅት ሲቀርብ የማይቀር ነገር ሙዚቃ ነው። ብዙውን ሰዓት የኢትዮጵያ ቀን ተብሎ ሙዚቃ፣ የኢትዮጵያ ባህል ተብሎ ሙዚቃ። የኢትዮጵያ ባህል ወይም የኢትዮጵያ መገለጫ ዘፈን ወይም ሙዚቃ ብቻ አይመስለኝም እና ብዙ ጊዜ በዛ መጥፋቱ እኔ ሙዚቃውን መቃወም አይደለም፣ ኪነ ጥበብ ነው፣ የሚደገፍ ነገር ነው፣ ግን አንዱ ነው። አሁን ለወጣቶች ቶማስ ያንግ በጣም ጎበዝ የሙዚቃ ሰው ነው። በተለይ እስክስታ በጣም ጠንቆ የሚያውቅ ቅድም እንደተባለው የኢትዮጵያን የብዙዎቹን ብሔረሰቦች እስክስታ የሚያውቅ ነው እና ወጣቶችንም እንደሚያሰለጥን አውቃለሁ። ጎበዝ ሰው ነው። በዛ ብቻ ከተገደብን ግን ኢትዮጵያን በደንብ እንገልጣታለን ወይ? ይሄ ወጣቱ ትውልድ ኢትዮጵያን በእስክስታ ብቻ ሊያውቅ ይገባል ወይ? ለወጣቱ አእምሮ በሚመጥን መልክ የተለያዩ ስነ ጽሁፎች፣ ታሪኮች በንባብ መልክ ወይም ደግሞ አንድ የታሪክ ሰው ተጋብዞ በትንሹ ነገር የሚያስረዳበት እንዲህ አይነት ነገር ቢደባለቅ የኢትዮጵያን ባህልም ሆነ ቅርስ ይገልጣል የሚል እምነት አለኝ እኔና። ታስቡበታላችሁ? ለአሁኑም ብቻ አይደለም ለዘለቄታውም። በእውነቱ
በትክክል ጥሩ ጥያቄ ነው ያነሳኸው አዲሱ። ማሰብ ብቻ ሳይሆን በተግባርም ያደረግናቸውን ነገሮች በምሳሌ አንድ ሁለት ሶስት ብዬ ልጠቅሳቸው እችላለሁ። እንዳልከው የኢትዮጵያ ባህሎች የሚገለጹት በሙዚቃ ባህላችን ብቻ አይደለም። አንዱ ምግብ ነው፣ አለባበስ አለ፣ ሃይማኖታችን አለ፣ ቋንቋችን አለ፣ ብዙ ነገር አለ ሊገለጽባቸው የሚችሉት። ከምንም በላይ ደግሞ ታሪካችን አለ እና የኢትዮጵያ ቅርስና ቅርስ ማህበረሰብ ሁል ጊዜ እነዚህን ነገሮች ፎከስ አድርጎ በትንሹም ሆነ በትልቁ ለማካተት ይሞክራል። ከዚህ በፊት ለምሳሌ አሁን አርቲስት ለማ ጉያን በጣም የታወቁ ቀደምት የነበሩ ሰዓሊ ናቸው። እሳቸውን ገብዞ አምጥቶ እሳቸው ስዕላቸውን አቅርበው የተለያየ ምስሎቻቸውን አቅርበው ነበር። ከዛ ባሻገር ደግሞ ፕሮግራማችን የሶስት ቀን በሚሆንበት ሰዓት ላይ ሁል ጊዜ አንዳንድ የግጥም ውድድሮች ሁሉ እናደርጋለን። አስቀድመን ለወጣቶች ሁሉ ልከን በአማርኛ ሁሉ እንዲወዳደሩ የምናደርግባቸው ጊዜያቶች አሉ እና ከዚህ በፊት እንደውም በአማርኛውን የሚወዳደርልን ወጣቶች አተን በእንግሊዝኛው ይሁንና በሚቀጥለው ወደ አማርኛ እንሄዳለን እስከምንልበት የደረስንበት አለ እና ይህን ሁሉ ያካተትንበት ነገር አለ። በዋሽንግተን ዲሲ እና ሜሪላንድ ቨርጂኒያ ብቻ ያሉ ሳይሆን ከሌላም ስቴት መጥተው ግጥሞችን ያነባሉ።
ባለፈው ከካሊፎርኒያ ሁሉ መጥተዋል። ሙዚቃ የሚጫወቱ
ካሊፎርኒያ ሁሉ መጥተዋል። የልብስ ትርኢት አድርገን ነበር፣ ትርኢት ሁሉ አድርገን ነበር። የባህላዊ ልብስ እና በወጣቶች እና በህፃናት ተደረገ። ይሄ ወጣቱ ላይ ትልቅ ነገር ነው የሚቀርጸው። በጭንቅላታቸው ላይ ብዙ ነገር ተቀርጾ ነው የሚመለሱት እና እናደርጋለን፣ እናካትታለን። ምግቡ ደግሞ ያው እንዳለን እና እንደተጠበቀ ነው። አሁንም በሜዳው ላይ ባህላዊ ምግቦች እና መጠጦች ይኖሩናል እና መጠጦች ስል ግን ምናልባት ባህላዊ ሲባል ህብረተሰቡ እንዴት ነው ጠላ ጠጁ ሳይሆን ስለማይፈቀድ ውሃና ለስላሳ መጠጦች ይኖሩናል።
መልካም ነው። እንደው በዚህ በባህላዊው በምግቡ ሆነ በሌላው ነገር ቅድም አይፈቀድም አሉ እንጂ ጠላ ቢኖር በእውነቱ አንደኛው በቅድሚያ መጪን የነበርኩ ጠላ አፍቃሪ ወይም አጥናቂ ስለሆነ እንደመሆን የመጠን መልካም እንግዲህ ሲፈቀድ እንጠብቃለን እስከሚፈቀድ። ከበዓሉ በኋላ ደግሞ እንገናኛለን። እግዚአብሔር ይስጥልኝ።
እሺ፣ አቶ አዲሱ በፈጣንም ጊዜ እንደዚሁም ደግሞ ወንድማዊ ለሆነ ጠቃሚ ምክርም ለለገስከን ሁሉ ከልብ በኢትዮጵያዊ ቅርስና ቅርስ ማህበረሰብ ስም ከልብ አመሰግናለሁ። እሺ፣ ደህና ዋል።
ወደ ቀጣዩ የረቡዕ መደበኛ ፕሮግራም እንተላለፋለን። ዲሞክራሲ በተግባር
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢትዮጵያ የሁለት ቀናት ጉብኝት ለማድረግ እየተዘጋጁ ባሉበት በአሁኑ ወቅት ዓለም አቀፍ የሲቪክ ማህበረሰቡ በሀገር ውስጥና በውጭ ሀገሮች የሚኖሩ ኢትዮጵያውያንና የፖለቲካ ተቃዋሚዎች ተቃውሞ እያሰሙ ነው። ጉብኝቱ ጨቋኝ ላሉት የኢትዮጵያ መንግሥት ይበልጥ እውቅና ይሰጣል ሲሉም ይከራከራሉ። የዛሬውን ጨምሮ በርካታ ታዋቂ ድርጅቶችና ግለሰብ ባለሙያዎች ለፕሬዝዳንቱ ግልጽ ደብዳቤዎች ልከዋል። ሰሎም ክፍሌ አንዳንዶቹን ይመለከታል። ደብዳቤውን የጻፉትን አንድ ሁለቱንም አነጋግሯል።
ሂዩማን ራይትስ ዋች ዛሬ ጠዋት ይፋ ያደረገውን ጋዜጣዊ መግለጫ አላስቀድም። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በኬንያና ኢትዮጵያ የሚያደርጉትን ጉብኝት አጋጣሚ ሁለቱ ሀገሮች የሰብአዊ መብቶች አያያዛቸውን እንዲያሻሽሉ ለመጠየቅ ሊጠቀሙበት ይገባል ይላል መግለጫው። 14 መንግሥታዊ ያልሆኑ ድርጅቶችና ባለሙያዎች በዛሬው ዕለት ለኦባማ በላኩት ግልጽ ደብዳቤ ላይ የተመሠረተ ነው። ፕሬዚደንት ኦባማ ወደ አፍሪካ ጉዞ የሚጀምሩት ነገ ሐሙስ እንደሚሆን ይጠበቃል። የኬንያና ኢትዮጵያ መንግሥታት የብሔራዊ ጸጥታ ጥበቃን እንደ ምክንያት በመጠቀም ራሳቸው የፈረሙትን ዓለም አቀፋዊ ድንጋጌ መጣስ ብቻ ሳይሆን ሽብርተኝነትን ለመዋጋት የተያዙ ጥረቶችንም እየጎዱ ናቸው ይላል። ኬንያና ኢትዮጵያ የዩናይትድ ስቴትስ ጠቃሚ ሸሪኮች ቢሆኑም አሳሳቢ ጉዳዮች ቀዳሚ የመነጋገሪያ አጀንዳው እንደሚሆን ተስፋ እናደርጋለን ሲልም ደብዳቤው ይገልጻል። እርግጥ ሁለቱም ሀገሮች በትክክል የደህንነት ስጋት ቢኖርባቸውም ባለሥልጣናቱ የሲቪክ ማኅበረሰቡንና መገናኛ ብዙሃኑን ለማፈን የሚወስዷቸው እርምጃዎች ግን ያሳስበናል ሲሉ 14ቱ መንግሥታዊ ያልሆኑ ድርጅቶችና ግለሰብ ባለሙያዎች ለፕሬዚደንት ባራክ ኦባማ የጻፉት ግልጽ ደብዳቤ ያትታል። ቢላል የኢትዮጵያውያን ሙስሊም ማኅበረሰብ በዳላስ ቴክሳስ በበኩሉ ለዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በጻፈው ደብዳቤ በአጠቃላይ በሀገር ውስጥ በሙስሊሞች ላይ የሚደርሰው ጭቆና የራሱን የሀገሪቱን ሕገ መንግሥት የሚጻረር መሆኑን ያብራራል። አቶ ኢስማኤል ሙደስር በማኅበረሰብ ውስጥ የሕዝብ ግንኙነት ኃላፊ ናቸው። በአጭሩ የደብዳቤውን ይዘት ገልጸውልኛል።
አመሰግናለሁ አቶ ሰለሞን። ያው ደብዳቤ ሁላችሁም እንዳያችሁት በአጠቃላይ በኢትዮጵያ ሙስሊሞችና እንዲሁም ደግሞ በሌሎችም ጋዜጠኞችም ይሆን አላግባብ በታሰሩ ዜጎቻችን ላይ የሚፈጸመውን አላግባብ ሁኔታ የሚጠቅስ ነው። ለፕሬዚዳንት የላክ ነው። በአጠቃላይ እነዚህ በተለይ የኢትዮጵያ ሙስሊሞች ከ3 ዓመት አንስቶ እስካሁን ድረስ በፍርድ እጦትና እንዲሁም ደግሞ በአጠቃላይ ህዝቡ ወክለዋቸው ባነሱት ጥያቄ ብቻ ምንም ጥፋት ሳይኖርባቸው ወንጀለኛ እንደተባሉ የሚገልጽ ነው። እንዲሁም ደግሞ ይህንን የፕሬዚዳንቱ ጉዞ ካደረጉ አልቀረ ምናልባት ኢትዮጵያ ውስጥ ያለውን የዚህ የሰብአዊ መብት ጥሰትም ይሁን አንዳንድ አላስፈላጊ የሆኑ በመንግስት አካላት የሚፈጸሙ ተግባራቶች አይተው የሚመለሱ ከሆነ ምናልባት ለዛ ጉዳይ እውቅና ሰጥተው እንደሚቆጠር ለማስገንዘብ ሞክረናል ደብዳቤው ላይ። እንዲሁም ደግሞ በተጨማሪ ከዚህ በፊት አፍሪካ ሀገሮች በመሄድም እንዲሁ ጋና ላይ ትልቅ ንግግር ያደረጉበት ሁኔታ አለ። የአፍሪካ መሪዎች ትልቅ መንግስት እንደማያስፈልገውና ጠንካራ የሆነ ኢንስቲትዩሽን ወይ ደግሞ ጠንካራ የሆነ አመራር እንደሚያስፈልጋቸው የገለጹበት እሱንም ራሳቸው ለማስታወስ ሞክረናል እዛው ደብዳቤው ላይ። በተጨማሪ እንዲሁም የእነዚህ መፍትሄ አፈላላጊ ኮሚቴዎች ጠበቆች ላይ የተወሰደውም ያለ አግባብ እርምጃ እሱንም ለማንሳት ሞክረናል።
አቶ እስማኤል ሙደስርና መሰግናለሁ። የኢትዮጵያውያን ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት በዋሽንግተን ዲሲም አሁን ቅርብ ጊዜ ለፕሬዝዳንቱ በተመሳሳይ የላከውን ደብዳቤ አድርሶናል። የኢትዮጵያ መንግስት በሃይማኖት ጣልቃ እንዳይገባ፣ መሪዎቹን ያላንዳች ተጽዕኖና ጣልቃ ገብነት ራሱ እንዲመርጥ፣ እንዲሁም አወልያ ኮሌጅ እንዲከፈት ይጠይቁ ዘንድ ፕሬዝዳንቱን በደብዳቤው ጠይቋል። ከፖለቲካ ነጻ በሆነ መንገድ ለህዝቦች የሰብአዊ መብቶች መከበር እታገላለሁ የሚለው HRLHA ወይም የሰብአዊ መብቶች ሊግ በበኩሉ ዛሬ በኢትዮጵያ በፖለቲካ ምክንያት ግድያዎች፣ ጠለፋና ሰዎች የደረሱበት መጥፋት የተለመደ ሆኗል። ያለ ፍርድ ቤት ማዘዣ የጅምላ እስራት ይፈጸማል። ወህኒ ቤቶች አሰቃቂ ናቸው፣ ድብደባም ይካሄድባቸው ይላል። የትምህርት ስርዓቱ አድሏዊ ነው፣ ስርዓ ለጥቂት ተመራጮች ይሰጣል፣ ሌላው እድሉን አያገኝም። በመሆኑም የሶሻል ቀውሱ በየዕለቱ እየበረታ በመሆኑ መፍትሄ ይገኝለት ዘንድ ኦባማ ከመሪዎቹ ጋር ሲገናኙ ሊነጋገሩበት ይገባል ብሏል። ወደ ሳን በርናርዲኖ ካሊፎርኒያ እንሂድ። ፕሮፌሰር አለማየሁ ገብረ ማርያምን አግኝቻለሁ። እርሳቸው ለፕሬዝደንት ባራክ ኦባማ የጻፉት ደብዳቤ ሰፋ ያለና በዝርዝር የቀረበ ነው። 17 ገጾች አሉት። ፕሬዝደንቱ ከኢትዮጵያ ባለሥልጣናት ጋር ሲገናኙ የሚያነሷቸው ነጥቦች ሳይታወቁ ለምን ከወዲሁ ተቃውሞ አስፈለገ የሚል ጥያቄም አንስቼባቸዋለሁ። በቅድሚያ ግን ደብዳቤው ለምን ተጻፈ፣ ዓላማውስ ለሚለው ይመልሳሉ።
አመሰግናለሁ የአሜሪካ ድምፅ ስለጋበዛችሁኝ። እንግዲህ እኔ ሰፋ ያለ ደብዳቤ ነው የጻፍኩት፣ ወደ 17 ገጽ ይሆናል። ዋናው ጭብጡ ግን እንደሚከተለው ነው። በዛሬ 6 ዓመት ሐምሌ ፕሬዚደንት ኦባማ አክራ በሄዱ ጊዜ አንዳንድ የተናገሩት ነገሮች ነበሩ። ምንድን ናቸው እነዚህ? የታሪክ ከአፍሪካ ህዝብ ጋር ነው የቆመው፣ ስልጣን ኮርቻ ላይ የተፈናጠጡት መሪዎች ጋር አይደለም። አፍሪካ የሚያስፈልጋት በአሁኑ ጊዜ ኃይለኛ መሪዎች አይደለም፣ ጠንካራ ተቋማት ነው። ብልጽግና ከመልካም አስተዳደር የሚመጣ ነው። ይህ ደግሞ አፍሪካ ውስጥ አንዱ ያልተገኘ ነገር ነው ብለዋል። ከዛ ላይ ደግሞ ህግ በላይነት የሌለበት ሀገር ማንም ሰው መኖር አይፈልግም፣ የሙስና የኃይል አገዛዝ መቅረት አለበት በአፍሪካ ውስጥ ብለዋል። በተለይም ደግሞ የህዝብ ድምፅ እየሰረቁ ስልጣን ለመቀመጥ አይቻልም ብለው ነበር የዛሬ 6 ዓመት። እንግዲህ እኔ ደብዳቤ ጭብጡ እዚህ ላይ ምንድን ነው፣ በአሁኑ ጊዜ 6 ዓመት በኋላ ወደ ኢትዮጵያ በሚሄዱበት ጊዜ ያኔ ያስፈራሩም ነገሮች የተከሰቱባት ሀገር ነው ሀገር ናት ነው የሚለው። እንዴት ማለት የህዝብ ድምፅ ይሰረቃል? በአሁን ባለፉት ወራት ውስጥ 100% አሸነፍን አለ በስልጣን ላይ ያለው አገዛዝ። የህግ በላይነት እንደሌለ በብዙ መንገዶች አስመስክሯል። ዜጎች አለግ ይታሰራሉ፣ ይጉላላሉ። ጠንካራ ተቋማት እንደሌሉ በብዙ ነገር ታውቋል። በሙስናና የመሳሰሉ ነገሮች ተስፏል። ስለዚህ የእኔ ዋናው የደብዳቤ ጭብጦች እነዚህ ላይ የተመሰረተ ነው።
አላማው
እንግዲህ አላማው በአጭሩ ልግለጠው እና ምንድነው እኔ የጠየቅኳቸው ብዙ ነገር አይደለም። አንደኛ ርዕዮት ዓለሙን በግል ጠርተው ያነጋግሯት ነው። ምክንያቱም እሷ በአሜሪካ ነገር ለምሳሌ ሮዛ ፓርክ የተባለች ታላቅ የሰብአዊ መብት ታጋይ ናት። በእኔ አስተያየት ርዕዮት ዓለሙ የኢትዮጵያ ሮዛ ፓርክ ስለሆነች ያነጋግሯት፣ ወጣት ልጅ ናት፣ የወጣቶቹን መንፈስ ታስተጋባለች እና ያነጋግሯት ነው። ሁለተኛ ስለ ፖለቲካ እስረኞች ጋዜጠኞች እነ እስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ፣ ጦማሪያን 9 እና አብርሃ ደስታ፣ ወጣቶች፣ የሙስሊም ሰብአዊ መብት ታጋዮች በጠቅላላ ያሉትን ስለ ፖለቲካ እስረኞች ያነጋግሯቸው፣ ያለውን አገዛዝ አነጋግረው እነዚህ ንጹሐን እንዲፈቱ ይጠይቋቸው ነው። በሌላ ደግሞ የጠየቅኳቸው ከኢትዮጵያ ወጣቶች ጋር ተገናኝተው ይናገሩ ነው። ምንድን ነው ስለ ህይወታቸው፣ ስለ አኗኗራቸው ተመችቷቸው አድሮ ምንድን ነው የሚፈልጉት? ትልማቸው ምንድን ነው? ወደፊትስ ምን ማድረግ ይፈልጋሉ? እነዚህ ነገሮች ከወጣቶች ጋር ግዴታ መነጋገር አለበት። ምክንያቱም የኢትዮጵያ ህዝብ 170 ወጣቶች ናቸው፣ 35 በታች ናቸው የሚል ነው። በዛ ላይ ደግሞ ያለፈው አመት መስከረም ላይ አሁን አገዛዝ የህወሓት መሪዎች ጋራ ዋይት ሀውስ ሲመጡ አንድ የተናገሩት ነገር ነበር። ይህ ምንድን ነው? ስለ መልካም አስተዳደር፣ ስለ ሰብአዊ መብት፣ ስለ ማህበረሰብ ድርጅቶች አሰራሮች አነጋግራቸዋሉ ብለው ተማጥነው ነበር፣ ቃል ሰጥተውን ነበር እና ሳያነጋግሯቸው ነው የሄዱት። አሁን በሚሄዱበት ጊዜ ስለ እነዚህ ነገሮች ስለ መልካም አስተዳደር፣ ሰብአዊ መብት፣ ማህበረሰብ ድርጅቶች እንዲሰሩ እንዲያነጋግሯቸውና ለእነዛ ደግሞ መፍትሄዎች እንዲፈልጉ ጠይቄያቸዋለሁ።
ፕሮፌሰር አለማየሁ አንድ ጥያቄ ላክል እናበቃለሁ። ፕሬዚደንት ኦባማ ከኢትዮጵያ ባለሥልጣናት ጋር ሲገናኙ ምን ምን እንደሚነጋገሩ ሳይታወቅ ለምን ከወዲሁ ተቃውሞ አስፈለገ ለሚሉ ወገኖች ምን ምላሽ አለዎት?
አብዛኛውን ጊዜ ምንም አዲስ ነገር ሊያመጡ አይችሉም ነው። እስከ ዛሬ 6 ዓመት ያላደረጉትን አሁን መጥተው አዲስ ነገር ያመጣሉ ብለን አንገምትም ነው። ከአሁንም በፊት የተናገሩት አንዳንድ ነገሮች አሉ። አሸባሪዎች በኩል የኢትዮጵያ አገዛዝ ይረዳናል እና በእነሱ እንደግፋለንም የሚል ብዙ አይነት ነገሮች ተናግረዋል። ለእኔ የሚመስለኝ ግን በአጭሩ የትሩፋት ወይንም የለጋሲ ጉዳይ ነው። ሁለት አመት ነው የቀራቸው። እንደውም ከዛ ያንሳል። አፍሪካ ሄደው ያን ሁሉ ተናግረው ታሪክ ይፈርጃቸዋል ብሎ የሚያስቡ ይመስለኛል። አንደኛውም ደብዳቤ ላይ ጠቀስኩት ይሄ ነበረ። በህሊናው ፊት ቆሞ ይሄ በሚያዩት ጊዜ ራሱን መጠየቅ ያለበት ነገር አንድ ነገር ነው ብዬ ነው ያልኳቸው። ምንድን ነው ይሄኛው? እኔ ለአፍሪካ እንደዛ ተናግሬ ስለ ሰብአዊ መብት፣ ስለ መልካም አስተዳደር እነዚህን ነገሮች ተናግሬ ያደረግኩት ነገር አለ ወይ? 8 አመት ስልጣን ላይ ሆኜ አንድ ነገር ለአፍሪካ እነዚህ ነገሮች እንዲሻሻሉ አድርጌያለሁ ብለው ራሱን በሚጠይቁበት ጊዜ ይሄ ራሱን በራሱ ህሊና ራሱ ስለሚፈርጁት ይህንን ነገር ያስቡበት ነው እንጂ ሰው እንደሚናገረው በሙሉ የታወቀ ነው። እስካሁን ምንም ለሰብአዊ መብት ለመካመሰሪ ያደረጉት ነገር በጣም አነስተኛ ስለሆነ እኔ እንደሚመስለኝ የእሳቸው አሁን ያላቸው ጥረት ነው። ምናልባት አንድ ነገር ሊያሻሽሉ ይችላሉ የሚገምተው በዚህ ምክንያት ነው። ትሩፋቴ ምን ይሆናል የሚል ጥያቄ ስለመጣና ታሪክ እንዴት አድርጎ ይዳኘኛል የሚለውን ሀሳባቸው ላይ እየሰመጠ ይመስለኛል።
ፕሮፌሰር አለማየሁ ገብረ ማርያም ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ኦቦክ ኦኬሎ አኩዌ የ25 ዓመት ዕድሜ ያለው የአኝዋክ ብሔረሰብ አባል ነው። ከ2 ዓመት በፊት ነው ከጋምቤላ ወዲህ ወደ ዩናይትድ ስቴትስ የመጣው። በኦክላንድ ኢንስቲትዩት አቅራቢነት ለፕሬዚደንቱ በጻፈው ደብዳቤ ከእህቱ ጋር ሸሽቶ ኬንያ ስደተኞች ካምፕ ከቆየ በኋላ ዛሬ ቤቴ በሚላት ዩናይትድ ስቴትስ መኖር በመቻሉ ደስተኝነቱን ይገልጽና በችግር ምክንያት ወደ ኋላ የቀሩ ወላጅ አባቱን ሲመለሱ ይዘውለት እንዲመጡ ፕሬዚደንት ኦባማን ተማጽኗል። አባቱ ቀድሞ የጋምቤላ አስተዳዳሪ እንደነበሩና ሸሽተው የወጡት እንደ አውሮፓውያን ዘመን አቆጣጠር በ2003 ዓ ም የጅምላ ግድያ ሲካሄድ መሆኑን ኦቦክ ኦኬሎ በደብዳቤው ገልጿል። የተከሰሱትም በጸረ ሽብር ሕግ መሆኑን አብራርቷል። ዛሬ እስር ላይ ይገኛሉ ብሏል። በዚሁ ላብቃ። አድማጮች፣ ጠቅላላ ዝግጅቶቻችንን ለማብቃት ልዩ ቅንብር አለን።
በደቡብ ክልል በጋሞጎፋ ዞን ከ4% በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል መንግሥታዊ ያልሆነው የሰብአዊ መብቶች ጉባኤ በቅርቡ ይፋ ባደረገው መግለጫ አስታውቋል። ሰመጉ ባለፈው ሳምንት መገባደጃ ያወጣውን የጥናት ዘገባ በጊዜው በዜና ዘግበናል። መግለጫውን የተንተራሰ ዝርዝር ዘገባ የሚመለከታቸውን የድርጅቱን ባለሥልጣናት አነጋግረን ለማቅረብ በገባኑ ቃል መሠረት ሊቀመንበሩን አቶ ብዙአየሁ ወንድሙን ጠይቀናል። አሉላ ከበደ ነው አቶ ብዙአየሁን ያነጋገራቸው።
በደቡብ ክልል በጋሞ ጎፋ ዞን ከ400 በላይ አርሶ አደሮች በሕጋዊ መንገድ የተሰጣቸውን መሬት ተነጠቁ ይላል ድርጅታችሁ። የሰብአዊ መብቶች ጉባኤ ባለፈው ሳምንት መገባደጃ ያወጣው 135ኛው ልዩ መግለጫችሁ በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢ አስተዳደር ተፈጸመ ባለው በዚህ መብት ጥሰት የይዞታ ማረጋገጫ ያላቸውንና ግብር ሲከፍሉ የቆዩበት የእርሻ መሬት እንደተነጠቁ ነው የ436 አርሶ አደሮችን ስም ዝርዝር ይዞ የወጣው መግለጫቸው። እስኪ ያስረዱን፣ ምንድን ነው መሰረቱ? እንዴት ነው ይህ እርምጃ ሊወሰድ የቻለው? በማንስ ነው?
አካባቢው በደቡብ ብሔራዊ ክልላዊ መንግስት አርባ ምንጭ ዙሪያ ወረዳ ላንቴን የኢቴ ኤልጎ ቀበሌ አርሶ አደሮች ላይ የተፈጸመ የመሬት ማፈናቀል ጉዳይ ነው። በዚሁ ወረዳ እንደዚሁ ሌላ ቀበሌ የተፈጸመው ቀደም ሲል ከሰው ይዞታ ውጪ 101 ሄክታር መሬት መኖሩ ተረጋግጦ በመስከረም 26/2001 ዓ.ም ሊታደድ የቀበሌው አስተዳደር ይወስናል። ይህንንም መሬታቸው በአባያ ሐይቅ መጥለቅለቅ ለተወሰደባቸው ግለሰቦች፣ በቀበሌው ነዋሪ ሆነው መሬት ለሌላቸው ወጣት ዜጎች፣ የቀድሞ ሰራዊት አባላት እና እንዲሁም በክብር ለተመለሱ የሰራዊቱ አባላት ነው መሬቱ እንዲታደስ የተደረገው። ከዛም 33/100 ካሬ ሜትር ስፋት ያለው ቦታ ነው እያንዳንዱ ሰው እንዲሰጥ የተደረገው። ይህንኑ የቀበሌው አስተዳደር የወሰነውን ቦታ የወረዳው አስተዳደር እና የዞኑ አስተዳደር ጉዳዩን ተመልክተው አጥርቀውታል። ይህንን እንግዲህ በእጃችን ያለው መረጃ እንደሚያመለክተው የወረዳው መሬት አስተዳደር የይዞታ ማረጋገጫ ሰጥቷቸዋል። ይህንንም በ36ኛው መደበኛ መግለጫችን አሳውቀናል። ከዚህ ፊት ተመልሶላቸው ነበር። ከዛ ለ5 ዓመት በተከታታይ ግብር ከፍለው ነበር።
አሁን እንዳስረዱን 7 ዓመት ሊሞላው የተቃረበ ጊዜ በባለቤትነት ይዞታቸው ስር የነበረ መሬት ላለፉት 5 ዓመታት ግብር ሲከፍሉበት የቆዩ ነው እነኚህ 436 አርሶ አደሮች ተወሰደባቸው የተባለው።
እውነት ነው። 7 ዓመት በእጃቸው ዞሮ የከፈሉበት ግብር እስከ 5 ዓመት ድረስ ልጃቸው አለ።
ማን ነው ይሄን እርምጃ ሲወሰደው?
እዛው ከወረዳ አስተዳደርና ከዞኑ በወጡ ሰዎችና ታጣቂዎች አክናቸው አስጃውን ወስደው መሬቱን የቀሟቸው። መሬቱን ልቀቁ ሲባሉ ምንድን ነው ምን እንደመነሻ አረጉት? አንደኛ በባህላዊ ህግ ከሄናል ከሄክታር በላይ መሬት ይዛችኋል፣ ሁለተኛ ደግሞ በህገ ወጥ መንገድ ነው ቦታውን የያዛችሁት የሚል አስተዳደሩ የሰጠው ምክንያት፣ መርማሪዎቻችን ሲያጣሩ የሰጧቸው መልስ ግን በህጋዊ መንገድ ማግኘታቸውን ያሳይ ደግሞ አንደኛ የቀበሌው አስተዳደር በቃለ ጉባኤ የወሰነበትን፣ ሁለተኛ የከባለ አካሎች ሁሉ አጽድቀውት ግብር መክፈላቸውን የሚያሳዩ ሰነዶች አሉ። ይህንን ሆኖ እንዴት ህገወጥ ይሆናሉ የሚለውን ነገር ጠይቀን የሰጡን መልስ በቂ ሆኖ አላገኘ ነው። ምንም አይነት ምትክ ቦታ ሳይሰጣቸው ቀደም እያገለጽኩልህ ቦታው አቮካዶ፣ ሙዝ፣ ከፍተኛ አትክልት የሚመረትበት አዲስ አበባን ጨምሮ የተለያዩ ቦታዎች አትክልት የሚቀርብበት ቦታ ላይ ነው።
ለም መሬት ነው።
ለሙትም መሬት ምንም አይነት መተካ ካሳም ሳይከፈላቸው ነው መሬታቸው ላይ ተነሱ የተባሉት። አንለቅም በማለታቸው መሬቱ ተከቦ በቤተሰባቸውም በልጆቻቸውም በእነሱም ላይ ከፍተኛ የሆነ ድብደባም አካል ጉዳትም ደርሷል።
እነኚህ 436 ሰዎች ከነ ቤተሰቦቻቸው በአሁኑ ሰዓት በምን አይነት ሁኔታ ላይ እንደሚገኙ የምታውቁት ነገር አለ?
አካባቢው ለቀው ከፍተኛ ችግር ውስጥ እንዳሉና ተበታትነው በተለያየ ቦታ ላይ ጠልለው እንዳሉ ነው። በግልና በሚያውቋቸው ቤተሰብ ላይ በገደኛ ሁሉ ላይ ለገጠማቸው እየነገሩ ያሉት ልጆቻቸውም ትምህርት እንዳቋረጡ እና በጣም መቸገራቸውን በማወቅ ነው እንግዲህ አሁን በአስቸኳይ መግለጫና ውስጥ የሚመለከተው የመንግስት አካል እርምጃው እንዲወስድና አንድ መፍትሄ እንዲሰጣቸው አቤቱታውን ለመንግስት አካል አቀርበናል።
ይሄን አቤቱታ ካቀረባችሁ ጥናታችሁን ይፋ ካደረጋችሁ በኋላ የአካባቢውም ይሁኑ የፌዴራል መንግስት በየትኛውም ደረጃ ባሉ የመንግስት አካላት የተሰጠ ምላሽ አለ? እንዲህ ያለ ሰብአዊ መብት ጥሰት ተፈጸመ ስትሉ በጥናታችሁ በተጨባጭ ስታረጋግጡ መግለጫ ከማውጣትና ዘገባዎቻችሁን ለህዝብ ይፋ ከማድረግ ያለፈ በቀጥታ የምታቀርቡበት ሁኔታ ሳለ እስኪ ስለሱ ያስረዱን።
እንግዲህ መግለጫውን እንዳወጣን በቀጥታ መጀመሪያ የምንሰጠው ለህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ለፌዴሬሽን ምክር ቤት አፈ ጉባኤ፣ ለኢፌዴሪ ፕሬዚደንት፣ ለኢፌዴሪ ጠቅላይ ሚኒስትር፣ ለፌዴራል ጉዳዮች ሚኒስትር፣ ለህዝብ ለፍትህ ሚኒስትር እና እንዲሁም ለእንባ ጠባቂ ተቋም እንዲሁ እንዲያውቁት፣ ለሰብአዊ መብት ኮሚሽን፣ ለመሳሰሉት እንዲሁም ለሁሉም ክልሎች ብሔራዊ ክልላዊ መንግስት ማንቀራፍ ጉባኤዎች እና ክልላዊ መንግስት ፕሬዚደንት ጽህፈት ቤቶች ነው የምናሳውቀው። ይህንን ሁኔታ ሁሉም የሚመለከታቸው አካሉ የመንግስት አካላቶች ናቸው እርምጃ እንዲወስዱበት ነው ከነ ማስረጃው ሁሉን ነገር ገልጸ የምናስረዳው። ግን እስካሁን ግን በተሰጠ ምላሽ የለም። በእርግጥኛ ያወጣነው መግለጫ ምን ውጤት አምጥቷል የሚለው እንደገና ወደ አመልካቾቹ እና ብንታው ያቀረቡት አካሎች ይህንንም ክትትል እናደርጋለን። ማመልከጫ መውጣት ብቻ ሳይሆን እስካሁን መፍትሄ ያገኙበት አለመኖር አረጋግጠናል። ላሳወቅናቸው የመንግስት አካላትም እስካገኘ መስል
ጠቅላይ ሚኒስትሩ ጽህፈት ቤት ድረስ እና በተወካዮች ምክር ቤት የምታስገቧቸው ቀጥታ ምላሽ የሚሰጥበት መንገድ የለም። ከእነሱ በኩል የተሰጠ ምላሽም የለም። ከነኚህ ከፍተኛ የመንግስት መዋቅሮች
ምንም የለም። እስካሁን የሰንባ ነው ነው የለም። ቀኑና ወቅቱም ባላስታውስም እና አሁን ያለው ቦርድ ወይም አመራር አሁን ስልጣን ላይ ያለው የሰመጉ ሰብአዊ መብቶች ጉባኤ አመራር ከመመረጡ በፊት በነበረው አንድ ወቅት ላይ ግን ከፕሬዚደንቱ ጽህፈት ቤት አማካሪ የተጻፈልን ደብዳቤ የእናንተን መግለጫ አንቀበልም የሚል ደብዳቤ እንደተጻፈልን አቃል በዶኩሜንት አይቼዋለሁ።
ከዚህ ቀደም ባለ ጊዜ በሌላ ጉዳይ ላቀረባችሁት
ቆይቷል። የራሳችን የምንከታተለው የሰብአዊ መብት ኮሚሽን ስላለ የእሱ ሪፖርት እንዳመጡ እናንተን ሪፖርት ማንቀበል መሆኑ እንድታውቁና እንዳልኩልን የሚል ደብዳቤ እንደተላካ ፋይል አይቻለሁኝ። እኛ ግን ማመልከት ያለብን ለሀገሪቱ ፕሬዚደንት፣ ለሀገሪቱ ጠቅላይ ሚኒስትር፣ ለሀገሩ አመራር ነው። ሚዲያዎቹም ሆኑ ሌሎች አካሎች በኋላነት የሚያገኙት ነው። ለጋሽ ድርጅቶችም የሆኑ ማንኛውም አካል ማወቅ ያለበትም መስማት ያለበትም በሁለተኛ ደረጃ ነው። ዋናነት ግን ጥሰቱ በተፈጸመበት ሀገር ላይ ላለው እኛ መንግስት ለመርዳት ነው እየሰራ ያለ ብለን ነው የምናምነው። ማሳወቅ ያለብን ለመንግስት አካል ነው። ስለዚህ ለመንግስት አሳውቀናል። አስተሳውቁ ስላሉትም አናቋርጥም፣ እናሳውቃለን።
በመንግስት በራሱም የዜጎች መብት ተጥሶ በሚገኝ ጊዜ እንዲያውቅ የክትትላችሁ ውጤት ታቀርባላችሁ? አቶ ብዙአየሁ፣ ይሄ እንግዲህ በርካታ ሰዎችን የሚመለከት ነው። 436 ቤተሰቦች ትልቅ ነው እና የአካባቢው አስተዳደሮች በጥናታችሁ ጊዜ ከሰጡት መልስ ያለፈ ሰዎቹም ሲበተኑ ህይወታቸው ቤተሰባቸውም ችግር ላይ ሲወድቅ ስለ ሰዎቹ በቅርበት ህይወታቸውንም የሚመለከት መረዳት የሚችሉበት የተሻለ እድል አላቸውና በእነሱ በኩል ምን አይነት ምላሽ ተሰጥተዋል?
ምንም ነገር ከእነሱም ያገኘነው ምላሽ የለም። እኛ መግለጫችንን ስናጠና ከአንድ አቅጣጫ ብቻ ከቤቱ አቅራቢው አካል ብቻ ሳይሆን ጉዳቱን አድርሷል ከተባለው አካልም ጭምር ነው ሄደን ቦታው ላይ የምናረጋግጠው። ማስረጃዎችንም የደረሰውንም ጉዳትም በቦታው ሄደን ነው እናየው። ስለዚህ አድርሷል የተባሉትን አካል ቀደም እንዳልኩ ሄደን ጠይቀናል። ምንድን ነው መኪያታችሁ የተነጠቀበት ምክንያት ከለከላችሁበት ምክንያት ስንል በህገወጥ መንገድ ነው ቦታውን የያዙት ነው የሚለው። የለም በህገወጥ አይደለም፣ ይሄ ከእናንተ ቢሮ የወጣ ነው፣ ማተሙም ደረሰኙም ይኸውና ህጋዊ ማረጋገጫ ሰጥታችኋቸዋል፣ ግብር ሲከፍሉም ህጋዊ ናችሁ ብሎ ተቀብላችኋል። ስለዚህ ህገወጥ ናችሁ የምትሉበት ነገር ምንድን ነው የሚለውን ነገርም እንዳልኩ ለማድረግ ሞክረናል። የሰጡንን መልስ ምንም እንግዲህ የማያሳምን ነገር ሆኖ ስለተገኘን ቢያንስ ከፍተኛ የመንግስት አካል እርምጃ ይወስድበታል በሚል ነው። ያው እንዲስተካከል ነው ዋናው እኛ መግለጫ የምናወጣው። መንግስት ያላወቀውን ነገር አውቆ እንዲያስተካክሎ ለማድረግ ነው ይፋ የምናደርገው።
መልካም። አቶ ብዛየሁ ወንድሙ የሰብአዊ መብቶች ጉባኤ ሊቀመንበር፣ 135ኛው ልዩ መግለጫችሁን ተንተርሶ ለተነሱት ጥያቄዎች ለሰጡኝ ምላሽ ለጊዜው አመሰግናለሁ። በሌላ ርዕስ መልሰ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
አመሰግናለሁ።
እኛም አሉላንና እንግዳውን እናመሰግናለን። ዝግጅቶቻችንን እያገባደድን ነው። በቀሩን ጥቂት ደቂቃዎች ከእናንተ ከተከበራችሁ አድማጮች የተላኩ አስተያየቶችን እናድምጥና አጫጭር የማጠቃለያ ዜናዎች አሰምተን ይሆናል የምንሰናበተው። አሁን ወደ አስተያየቶቻችሁ እንለፍ።
ጤና ይስጥልኝ ዜዎች። ዶክተር ታደሰ ብሩ የግንቦት ሰባት አመራር ወደ ኤርትራ ትግሉን ለመቀላቀል መሄዳቸውን አብስረውናል። ዶክተር ብርሃኑ የሚመራው የግንቦት ሰባት ወደ ኤርትራ እና ወደ ትግሉ ሜዳ መሄዱ የሚሉት ሁኔታው አሁን ለትግል የበሰለ ስለሆነ ይሁን እንግዲህ ወደፊት የሚታይ ሆኖ፣ ዶክተር ብርሃኑ እንግዲህ በዚህ ውሳኔያቸው እሳቸው ጠላት ከሚሉት ከወያኔ ጋራ ለሶስተኛ ጊዜ ሲጋፈጡ ነው። የመጀመሪያው አስቲምባ ላይ እንደ ኢህአፓ ከወያኔ ጋር ተዋግተዋል። ሁለተኛ አዲስ አበባ ላይ ቅንጅት ስም እንደዚሁ ወያኔ ኢህአዴግ ጋራ እንደዚሁ ተፋጠው ተጋጭተዋል። አሁን ይሄ እንግዲህ እንደ ግንቦት ሰባት ደግሞ ሶስተኛ ጊዜ መሆኑ ነው። በሁለቱ የመጀመሪያዎቹ አልተሳካላቸውም። ይሄ ሶስተኛውና ምናልባትም የመጨረሻው የሚሆነው ይቀናቸው እንደሆነ የወደፊት የሚታይ ነው። ሁኔታው ግን ያን የሚያመለክት ሆኖ አይታይም። ግን ለማንኛውም ስለ ድፍረታቸውና ስለ ውሳኔያቸው በማንኛውም መልኩ ሊደነቁ ይገባል እላለሁ። አመሰግናለሁ።
ሰላም ቢዎች፣ ፋሲል እባላለሁ። እሁድ ጁላይ 19 በአዲሱና ሉላ ባቀረባችሁት ፕሮግራም ላይ በሰሜን አሜሪካ የብሔራዊ ቲያትር 60ኛ ዓመት በዓል ለማክበር እንደኔ እንደሰማሁት ከውይይታችሁ ስረዳው እንዲያውም በብሔራዊ ቲያትር እውቅና ያገኙ ከ14ቱም ጠቅላይ ግዛት መጥተው ብሔራዊ ቲያትር ድሮም አሁንም ሲሰሩ የነበሩ ስፖንሰር ፈልገው ነበር። እነሱ ራሳቸው ማዘጋጀት የነበረባቸው እንደው በግል ጸብና በግል ቁርሾ ያን የመሰለ ብሔራዊ ቲያትር ወደ ታች ሲያደርጉት እነሱ ራሳቸው ነው ወደ ታች የሆኑት እና ከየቦታው አንዳንድ ስፖንሰር አድራጊዎች ስፖንሰር አድርገው ራሳቸው የብሔራዊ ቲያትር ሰራተኞች ለትልቅ ዝና ያበቃቸውን ቲያትር ቤት ትልቅ ማድረግ ነበረባቸው። የግድ ገንዘብ በጀት ስለሌለ ብለውም ራሳቸው ማድረግ የነበረባቸው ድክመት ይመስለኛል እና እኔ በሁሉም ላይ ነው ወቀሳዬን መሰነዝረው። በመጡት ላይ ግን በጣም አመሰግናለሁ።
አድማጮች፣ አጠራጠር ያሉ የማጠቃለያ ዜና እናሰማለን። የኬንያና የሶማሊያ ወታደሮች ጌዲዮ ክልል ውስጥ ወደምትገኘውና የአልሻባብ ዋና ይዞታ ወደሆነችው ባርዲር ከተማ መግባታቸውን ነዋሪዎችና ባለሥልጣናት አስታወቁ። በወቅቱ የደረሰ ግጭት ወይም ጉዳት ግን አልነበረም ተብሏል። ትናንት በቡሩንዲ የተካሄደውን አወዛጋቢ የብሔራዊ ምርጫ ውጤት ዓለም አቀፍ ማህበረሰብ እንዳይቀበል ሲሉ የቀድሞ የአገሪቱ መሪ ሞሐመድ ዩሱፍ ጥሪ አቀረቡ። የደቡብ ሱዳን መንግስት ኃይሎችና ተባባሪ ተዋጊዎቻቸው ዩኒቲ ክፍለ ግዛት ውስጥ ባካሄዱት ወታደራዊ አሰሳ የጦር ወንጀል በመፈጸማቸው አንድ ዓለም አቀፍ የሰብአዊ መብት ተሟጋች ይኸውም ሂዩማን ራይትስ ዎች ክስ አቅርቧል። አማጺውን የቦኮ ሐራም ቡድን የሚወጋ ክልላዊ ግብረ ኃይል እንደሚቋቋምና ስራውንም በቀጣይ ወር መጨረሻ ላይ እንደሚጀምር የናይጄሪያው ፕሬዚዳንት ሙሐመድ ቡኻሪ አስታውቀዋል። ሰሜን ካሜሮን ውስጥ ዛሬ ረቡዕ የደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ 20 ሰዎች መግደላቸው ተገለጠ። ጥቃቱ የናይጄሪያው አክራሪ ቡድን የቦኮ ሐራም ስራ ነው ሲሉ ባለስልጣናት ይናገራሉ። ዜናው አበቃ።
የተከበራችሁ አድማጮች ለምሽቱ አሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበ ነን። ሰላም ደህና ደሩ እንላለን። በትግርኛ ቋንቋ የሚቀርበው ዝግጅት ደግሞ ይቀጥላል። The Voice of America!